Voice of America.
ለዛሬ የንግድና ምጣኔ ሀብት ዝግጅት በቅድሚያ ወደ ደሴ እንዘልቃለን። ከ60 ሚሊዮን ብር በላይ የፈሰሰበት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ ሰሞኑን አገልግሎት መስጠት ጀምሯል። የፋብሪካው ግንባታ በተያያዘለት ሁለት ደረጃዎች ሙሉ በሙሉ ሲጠናቀቅ አጠቃላዩ መዋዕለ ንዋይ ከ230 ሚሊዮን ብር በላይ እንደሚሆን ተነግሯል። ደሴን ከምዕራብ ወረዳዎች በሚያገናኘው ግራዶ ሜዳ ላይ የቆመው ይህ ፋብሪካ ለግብርናና ለግንባታ ሥራዎች ግብዓት የሚሆኑ ምርቶችን የሚያወጣ ሲሆን እስካሁን በሀገር ውስጥ የማይሰሩ ጥቶችንም ለገበያና ለተጠቃሚዎች እንደሚያቀርብ ተገልጿል። መስፍን አራጌ በፋብሪካው የመጀመሪያ ምዕራፍ ማጠናቀቂያና የምርቃት ስነ ስርዓት ላይ ተገኝቶ ነበር። ዘገባ ይዟል።
የአማራ ህንጻ ስራዎች ኮንስትራክሽን ድርጅት፣ የአማራ ውሃ ስራዎች ኮንስትራክሽን ድርጅትና የአማራ ዲዛይንና ቁጥጥር ስራዎች ድርጅት በጋራ ያቋቋሙት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ በግብርናው፣ በንጹህ መጠጥ ውሃ አቅርቦትና በግንባታው ዘርፍ ያሉ የግብዓት አቅርቦት ችግሮችን ይቀርፋሉ ነው የተባለው። የፋብሪካው ዋና ስራ አስኪያጅ አቶ መሐመድ አህመድ፣
7 ማሽኖች ናቸው አሁን እዚህ የተተከሉት። ለ7ቱ ማሽኖች 3ቱ ማሽኖች በንጹህ መጠጥ ውሃ አቅርቦት ስራ የሚውሉ ናቸው። ሌላው ለመስኖ ጠለፋ ስራ በሰፊው ያገለግሉ የሚችሉ ናቸው። ሌላው ደግሞ ቆሻሻ ፈሳሽዎችን ማስወገጃ፣ ትላልቅ ከተሞች የሚወጡ ፈሳሾችን ማስወገጃ የሚሆኑ ፓይፖችን ሊያመርት የሚችል ነው። በዛም ተጨማሪ ደግሞ ለኮንስትራክሽን ዘርፉም ለውሃ፣ ለኤሌክትሪክ ለምን ሊያቀርቡ የሚችል ማሽን ነው።
ለጠብታ መስኖ የሚያገለግል ቴክኖሎጂን ለአርሶ አደሩ በማቅረብ በሀገር አቀፍ ደረጃ ፋና ወጊ የሚያደርገውን ምርት እንደሚያመርትም ኃላፊው ይናገራሉ።
በአገሪቱ አሁን ለመጀመሪያ ጊዜ እስካሁን ባለ መረጃ ብቸኛ የሚሆነው ደግሞ ድሪፕ ኢሪጌሽን። በአሁኑ ሰዓት የከርሰ ምድር ውሃም ሆነ ዝናብ የሚገኙ ሰዎች ጥረት አለባቸው። ይህን የተገኘን ውሃ በአግባቡ ለመጠቀም በጠብታ መስኖ የአትክልትና ፍራፍሬ ስራዎችን፣ የእጽዋት ስራዎችን፣ የተለያዩ ስራዎችን ሊያመርት የሚችል ቴክኖሎጂ ነው።
ከዚህ በተጨማሪ በስፋቱና በውፍረቱ በሀገር አቀፍ ደረጃ የመጀመሪያ የሆነውን የፍሳሽ ቆሻሻ ማስወገጃ የፕላስቲክ ቱቦ የማምረት አቅም እንዳለው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል።
ከአካባቢ ጥበቃ ጋርና ከአትክልትና ፍራፍሬ ጋር ለችግኝ ማፍያዎች የሚያገለግሉ አፈር መቆጠሪያ ፕላስቲኮችን የሚያመርት ለተለያየ እቃዎች ማሸጊያ ሊያገለግሉ የሚችሉ ማሽኖችን የሚያመርት ነው።
ፋብሪካውን በግብአት ጥራት ምክንያት በተለያዩ ፕሮጀክቶች ላይ የሚደርሰውን የሀብት ብክነት ለመቀነስ ጥራቱን የጠበቀ ጥሬ እቃ ከሳዑዲ አረቢያና ከዩናይትድ አረብ ኤምሬትስ እንደሚያስመጣ ስራ አስኪያጁ ገልጸዋል። በሌላ በኩል በግብይት ውጣ ውረድና በአቅርቦት ችግር ምክንያት ይፈጠር የነበረውን የፕሮጀክት መጓተት ከዚህም ጋር ተያይዞ የሚከሰተውን ኪሳራ ይቀንሳል የሚሉት ደግሞ በአማራ ህንጻ ስራዎች ኮንስትራክሽን ድርጅት የማሽንና ተሽከርካሪ ኢንስፔክሽንና ጥገና ደጋፊ የስራ ሂደት መሪ አቶ ሰለሞን ደምሴ ናቸው።
እንደ አማራ ህንጻ ስራዎች ኮንስትራክሽን ድርጅት በርካታ የኢንስታሌሽን ስራዎች ይሰራሉ። የኤሌክትሪክ መስመሮች ዝርጋታ የፕላስቲክ ውጤቶችን ይፈልጋሉ። የውሃ መስመሮች የፕላስቲክ ውጤቶችን ይፈልጋሉ። እነዚህን ምርቶች በራስ ፋብሪካ አምርቶ ወደ ስራ ማስገባት አንድም ከግንባታ ግብዓት አቅርቦት በኩል የማሳለጥ ሂደቱን ያፋጥናል። ሁለትም ከሌላ አካባቢ ላይ ለማምጣት ለማጓጓዝና ግዢ ሂደቱም የጊዜ መጓተትንም ያስከትል የነበረ ስለነበረ ይህንንም በአጭር ጊዜ ውስጥ ምርቱን ወደ ስራ ለማስገባት ወይም ደግሞ ምርቱን ተጠቅሞ ግንባታ ውስጥ በፍጥነት ለመሄድም የሚያግዝ ሆኖ ስለተገኘ ይህንን ፋብሪካ ማቋቋም አስፈላጊ ነው ተገኝቷል።
በምረቃ ስነ ስርዓቱ ላይ የተገኙት የአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርት ቢሮ ኃላፊና የፋብሪካው ቦርድ ሰብሳቢ አቶ ደሳለኝ ወዳጅ መንግስት በዚህ የፋብሪካ ግንባታ ውስጥ ተሳትፎ ያደረገበትን ምክንያትም እንዲህ ይገልጹታል።
የፋብሪካው ምርትን የአርሶ አደሩን ምርትና ምርታማነት እንዲያሳድግ ከሚያደርገው አስተዋጽኦ በተጨማሪ ብቅ ብቅ እያሉ ያሉትን የኮንስትራክሽን ኢንዱስትሪውንም እንዲደግፍ ታስቦ ነው።
ፋብሪካው በሚቀጥሉት ጊዜያት በሁለት ደረጃዎች የማስፋፋት ስራ የሚያከናውን ሲሆን ግንባታው ተጠናቆ በሙሉ አቅሙ ለመስራት 237 ሚሊዮን ብር እንደሚያስፈልገው ተገልጿል። በአሁኑ ሰዓት 150 ለሚደርሱ ወገኖች የስራ ዕድል የመፍጠር አቅም አለው ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንሸጋገር። አጎዋ የአፍሪካ የንግድና የተጠቃሚነት ዕድሎች ድንጋጌ ተጠቃሚ ሀገሮች የያዝነው የአውሮፓው 2019 ዓ.ም የምክክር መድረክ በምዕራብ አፍሪካዊቱ አይቮሪ ኮስት የአትላንቲክ የንግድ መናኸሪያ ከተማ አቢዣን ላይ ተካሂዷል። በዚህ ከትናንት በስቲያው እሁድ ተጀምሮ ዛሬ በተጠናቀቀው 18ኛው የአጎዋ ጉባኤ ላይ ኢትዮጵያን ጨምሮ የዕድሉ ተጠቃሚ የሆኑ ከሰሃራ በስተደቡብ ያሉ ሀገሮች የንግድና የዲፕሎማሲ ባለሥልጣናት እና ና እንዲሳተፉ የተጋበዙ እንዲሁም የዩናይትድ ስቴትስ የንግድና የውጭ ጉዳይ ከፍተኛ ኃላፊዎች ተገኝተዋል። ይህ በልማት ወደ ኋላ የቀሩ የአፍሪካ ሀገሮችን ለመደገፍና ምርቶቻቸውን ያለቀረጥ ወደ ዩናይትድ ስቴትስ ገበያ ማስገባት እንዲችሉ ታስቦ የዛሬ 19 ዓመት የወጣ ህግ ከዚህ ቀደም ለሁለት ጊዜ ተራዘመ ሲሆን ያሁኑ የተጠቃሚነት ጊዜ የሚያበቃው በመጪዎቹ 6 ዓመታት ውስጥ ነው። አፍሪካ ከግዙፉና ከካፕታሙ የአሜሪካ ገበያ እንድትጠቀም የተሰጣትን ዕድል በአግባቡ ሳትጠቀምበት ቀርታለች። በዩናይትድ ስቴትስ በአፍሪካ መንግስታት ባለስልጣናትና የምጣኔ ሀብት ባለሙያዎችም እምነት ዩናይትድ ስቴትስ አፍሪካን በመጣኔ ሀብት እድገት ለማገዝ የተለያዩ ጥረቶችን ስታደርግ መቆየቷን የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥና የንግድ ተጠሪዋ ኮኒ ሃሚልተን ሰሞኑን ተናግረዋል። ለግል መዋዕለ ንዋይ ማሳለጫና ማጠናከሪያ ተይዞ የነበረው ድጋፍ ከ30 ቢሊዮን ዶላር ወደ 60 ቢሊዮን ዶላር እንዲያድግ አድርጋለች። ሚሊኒየም ቻሌንጅ ኮርፖሬሽንን በመሳሰሉ ተቋማት የሁለት ወገንና በተወሰኑ አካባቢዎች ላይ ያተኮሩ ብቻ ሳይሆን አካባቢያዊና ዘርፈ ብዙ የመዋዕለ ንዋይ ፍሰቶችን ለማጠናከር መስራቷን አምባሳደር ናጅ ተናግረዋል። ለአፍሪካ ንግዶችና ሥራ ፈጣሪዎች የንዋይና የመረጃ ምንጭ የሚሆን የንግድ መረጃ ማዕከል ፈጥራለች። ለአቅም መገንቢያ መርሃ ግብሮች የሚውል የ7 ቢሊዮን ዶላር በጀት መመደቧን የንግድ ተጠሪዋ ሃሚልተን ተናግረዋል። እንዲያም ሆኖ ታዲያ አብዛኞቹ የአፍሪካ ሀገሮች አሁንም በአጎዋ መጠቀም አልቻሉበትም።
Last year the top 5 AGOA beneficiaries accounted for more than 75% of AGOA exports.
ባለፈው አመት የአጎዋ ተጠቃሚ የሆኑ 5 ሀገሮች ከአጎዋ ወጪ ንግድ ከ75% በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ 5 መሪ ሀገሮች ያጠቃላዩን የአልባሳት ወጪ ንግድ 95% ድርሻ ተቆጣጥረዋል።
ሚስ ኮኒ ሃሚልተን ናቸው ይህንን ለአህጉሪቱ ጋዜጠኞች ሰሞኑን የተናገሩት። ስለዚህም ያሁኑ የአጎዋ የአቢጃን ፎረም ሀገሮቹ ቀሪዎቹን 6 ዓመታት መጠቀም የሚችሉበትን ሁኔታ ለመምከር ሀገሮች ስትራቴጂያዊ እቅዶቻቸውን ይዘው እንዲቀርቡ ድል ለመስጠት የታሰበ ነበር። በተለይ አፍሪካ አህጉር አቀፉን ነጻ የንግድ ቀጣና ባስጀመረችበት ጊዜ ተካሄደ የአጎዋ ጉባኤ መሆኑ ተጨማሪ ገዛ እንደሚያደርግ በስብሰባው ላይ የተናገሩት የዩናይትድ ስቴትስ የንግድ ረዳት ተጠሪ አምባሳደር ከርቲስ ማሆኒ አመልክተዋል። ዩናይትድ ስቴትስ ለነጻ የንግድ ቀጣናው ያላትን ድጋፍ ለማረጋገጥ አፍሪካን በመጣኔ ሀብት እድገት ለማገዝ ያላትን ቁርጠኛነት በድጋሚ ለማስተዋወስም ማስረገጫ እንዲሆን ከአፍሪካ ህብረት የንግድ ኮሚሽነር አልበርት ሙቻንጋ ጋር ሆነው መግለጫውን ፈርመዋል። የአፍሪካ ለውጦችም ሆኑ የአፍሪካ የንግድ ፖሊሲ ይዞታ አጎዋ የዛሬ 19 ዓመት ሥራ ከጀመረ ወዲህ ባለው ጊዜ እጅግ የተለየና የተሻለ መሆኑን አፍሪካ ዛሬ በተሻለ ሁኔታ ሀብት ያፈራች በተሻለ ሁኔታ የለማች ከዓለም አቀፉ የምጣኔ ሀብት ጋርም በተሻለ ሁኔታ እየተሳሰረች ናት ብለዋል አምባሳደር ማሆኒ። አህጉራዊው የነጻ ንግድ ቀጣናም አፍሪካን የበለጠ ተፎካካሪ፣ በንግዷ ስብጥርም የሰፋች፣ በእድገቷም የጠነከረች እንደሚያደርጋት ተናግረዋል አሜሪካዊው የንግድ ተጠሪ። ባለፉት 20 ዓመታት አፍሪካ የንግድ መዋዕለ ንዋይ መሰናክሎችን መቀነስ፣ ተፎካካሪነቷን እንድታሳድግና መዋዕለ ንዋይን መሳብ እንድትችል የንግድ አማራጮቿን እንድታሰፋና ሀገሮች በእሴት ሰንሰለቱ ላይ ከፍ ያለ ቦታ እንዲኖራቸው ለማድረግ አጎዋ ይዞት የተነሳው ዓላማና የአዲሱ የአህጉሪቱ የነጻ የንግድ ቀጣና ሐሳቦች ተመሳሳይ መሆናቸውንም አምባሳደር ክሪስ ማሆን ያስረድተዋል። የአፍሪካ የንግድ አቅም እንዲገነባ የአህጉራዊ መተሳሰርና ቅንጅት ግቦችን በመደገፍ ዩናይትድ ስቴትስ እየተጫወተች ያለችው ድርሻ የረጅም ጊዜ ታሪክ ያለውና ቁልፍም ሆኖ መቆየቱን አምባሳደር ማሆን ያስታውሳሉ። ጉባኤው ተጠናቋል። አፍሪካ ከዚያም ምን ይዛወጣች? ኢትዮጵያስ? በመጪ ዝግጅቶች ተሳታፊዎችንም አዘጋጆችንም እየጋበዝን እናስተማቸዋለን። ለማንኛውም ግን ከአጎዋ የኢትዮጵያን የአሜሪካ ገበያዎች ተጠቃሚነት ለማስፋት ጠንክረው እየሰሩ መሆናቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ለአቢጃኑ ስብሰባ ወደ ኮትዲቯር ከመጓዛቸው ከአንድ ቀን በፊት በኤምባሲው ውስጥ ጋዜጣዊ መግለጫ በሰጡበት ወቅት አስታውቀዋል። አሁን ትልቁ ስጋትና ትኩረት የአጎዋ በስድስት ዓመታት ውስጥ መፈጸም ነው። አምባሳደር ፍጹም
ከአጎዋ በኋላ ፖስት አጎዋ በጣም ያሳስበው ሁኔታ ነው የሚሆነው። ምክንያቱም የአጎዋ ድጋፍ ትንሽ አይደለም። በሲንተቲክ ምርቶች ለምሳሌ ጨርቃጨር የተፈፋ ሸሚዝ ቢሆን እስከ 31% ድረስ የታክስ ከለላ እናገኛለን። የኮተን ምርቶች እስከ 16% በሌሎችም በዚህ ሬንጅ ውስጥ እናገኛለን እና ይሄ ሁሉ ከለላ ተደርጎልን መወዳደር ሳንችል ቀርተ ይሄ ከተነስተው በኋላ ግን ለመወዳደር ይኖረን እንደ አፍሪካ በጣም ፈታኝ ነው ማለት ነው። ስለዚህ ለምምዳችን ከወዲሁ ነው መስራት ያለብን። ይሄንን ህዝባችን በጣም ማወቅ አለበት። ሚዲያዎች በደንብ ማማሳወቅ አለባቸው። ፖስት አገዋን ካሁን አሜሪካ የመልቲላተራል ስምምነትን አልቀበልም ይያለች ያለች ባይላተራል ነው የምንከተለው የሚል ነው። የሚመጣው አድሚኒስትሬሽን ይወስነው ቢሆንም ግን እንደ ባይላተራል ብዙም ያዋጣን አይደለም እንደ አፍሪካ ድምጻችን በጋራ ስናስተማገር መልቲላተራል ሆነ ሲቀርብ ግን የተሻለ የመደራደር አቅምን እናገኛለን። ስለዚህ AU ይዘን በዚህ ጉዳይ ላይ ትልቅ ስራ መስራት አለብን። እንደ አፍሪካ ለኢንቨስትመንት ምቹ ሁኔታዎች ከመፍጠር አንጻር በAU በኩል በቅር የአፍሪካ ነጻነት ተጠና መፈረሙ ኢንቨስትመንትን ለመሳብ አፍሪካ ስለሱ በንግድ እንዲተሳሰር ለማድረግ ትልቅ አቅምም አለውና እነዚህ ሁሉ ያሳየን የመደራደር አቅማችን ማሳደግ ይኖርብናል።
ኢትዮጵያ ቀልቧን ሰብስባና እጆቿን ሁሉ ወደ ሥራ ዘርግታ ከተንቀሳቀሰች አሜሪካ ቤቷ ነች የማለት ያህል የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ለአፍሪካ ጋዜጠኞች፣ ዲፕሎማቶችና የንግድ ሰዎች በስልክ ጉባኤ ላይ ሰሞኑን ያሉትን ላስታውሳችሁ።
Ethiopia is near and dear to my heart as a former US ambassador to Ethiopia and we are very fortunate.
ኢትዮጵያ ለልቤ ቅርብ የሆነች የምወዳት ሀገር ናት። በኢትዮጵያ ዩናይትድ ስቴትስ አምባሳደር ነበርኩ። አሁን ደግሞ በየትም ስፍራ ካሉ አምባሳደሮቻችን እጅግ ምርጦች ከሆኑት አንዱ አዲስ አበባ ያሉት ማይክ ራይነር በመሆናቸው እድለኞች ነን። ጠቅላይ ሚኒስትር አብይ አህመድ በአገር ውስጥም በውጪ ፖሊሲዎቻቸው እያካሄዱ ያሉትን ለውጥ እናደንቃለን እንደግፋለንም።
One of the biggest challenges of course is the conversion of Ethiopia from a
ከግዙፉ ፈተናዎቻቸው አንዱ ኢትዮጵያን ከሶሻሊስታዊ የመንግስት ቁጥጥር መር አይነት ምጣኔ ሀብት ወደ ነጻ ገበያ የግል መዋለ ንዋይ አይነት መቀየር ነው። ምክንያቱም ኢትዮጵያ ዛሬ አብዝታ የምትፈልገውን በሚሊዮኖች ለሚቆጠሩ ወጣቶች ስራን የመፍጠር እጅግ ፈጣኑ መንገድ የግሉ ዘርፍ ነው። እናም ኢትዮጵያ የምትፈልገውን የማይታመን ቁጥር ያለው ስራ ለመፍጠር የሚያስችሉ መዋለ ንዋይና ንግዶችን ለመሳብ የፖሊሲ ለውጦችንም ለመደገፍ ከኢትዮጵያ መንግስት ጋር በቅርብ እየሰራን ነው።
We are partners together. We will do our best to be as supportive as
possible. አጋሮች ነን። ልንደግፍ የምንችለውን ያህል ለመደገፍ የተቻለን ሁሉ እናደርጋለን። ምክንያቱም የሥራ ዕድሎችን መፍጠር የነገ ሳይሆን የትናንት ጥያቄ መሆኑን ለሥራ እጅግ የበረታ ፍላጎት እንዳለ እንገነዘባለን።
የዩናይትድ ስቴትስ የአፍሪካ የንግድ ጉዳዮች ረዳት ተጠሪ ኮኒ ሃሚልተንም ስለ ኢትዮጵያ ልቦናቸው የቀና ነው።
Ethiopia is already a very attractive destination for private sector investment. I do know in the apparel sector.
ኢትዮጵያ የግሉን ዘርፍ መዋለ ንዋይ እያማለለች ያለች ሳቢ ሀገር ሆናለች። በአልባሳት ምርት ዘርፍም በጣም አጓጊ የሆኑ ስራዎች እየተከናወኑ መሆናቸውን አውቃለሁ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆንም ተግታ እየሰራች ነች። በዚህም ልንደግፋት እየተንቀሳቀስን ነን። እነዚህንና ቲቦር የተጋቀሳቸውን ጉዳዮች ካጠናቀቀች የሥራ ዕድሎችና የምጣኔ ሀብት ልማት ባለቤት የመሆኗ ነገር ጥርጥር የለውም።
ለማንኛውም ይህ የአፍሪካ የእድገትና የዕድሎች ተጠቃሚነት ሕግ በአውሮፓ የዘመን አቆጣጠር በ2025 ዓ.ም ሲያበቃ ለሌላ 25 ዓመታት እንዲራዘም የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ እያሳሰበ ነው። በኮንግረሱ የአብዛሃው መሪ ጄምስ ክላይበርን ሲናገሩ እርዳታ የሚሰሩት ለትርፍ ያልሆነ ድርጅቶችና ተቋማትን ለመደገፍ ሲባል አስፈላጊና መቀጠል ያለበት ቢሆንም መንግስታትን በሚመለከት ግን አማራጫችን የንግድ መንገድ መሆን አለበት ብለዋል። የኮንግረሱ የጥቁር እንደራሴዎች ክንፍ መሪ ሚስ ካረን ባስ ደግሞ በአፍሪካና በዩናይትድ ስቴትስ መካከል መጪው ዘመን የንግድ የጠንካራ ትስስርና ብሩህ ዘመን ነው ብለውታል። ለዛሬ የንግድና ምጣኔ ሀብት ዝግጅታችን በዚህ አበቃ። ሰለሞን አባተ ነኝ። ጤና ይስጥልኝ።